هاجون لولاد عن تاري. ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል? የእሁድ ምሽት የጋቢና ቪ ንሐሴ 15 2014 ዓ.ም ምረት መሰናዶ ጀምሯል። አብራችሁን ተምሹ ዘንድ እንጋብዛችሁ። ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ነን። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መሃል መልካም ናቸው ያላችሁን ይዘላችሁ መተናል። የመጀመሪያ ያደረግነው ወደ ጎንደር ዩኒቨርሲቲ ወስደናል። ኮሌጆቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሚመጡ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማዋ ኗሪዎች ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል። ዘረንም ሃይማኖትንም ቀለምንም ከግምት ውስጥ ያላስገባ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል። በቃል ኪዳን ቤተሰብ አስቴር ምስጋናው በቦታው ተገኝታ ምን ማለት እንደሆነ አስቀንታን ነበር ቀጥሎ ይቀርባል።
ተማሪ የጽብ ድንቅ ገዛሃኝ በጎንደር ዩኒቨርሲቲ በህክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል።
የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሃል እንዲኖርና ትምህርት እንዲስተጓጎል ውከት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ። እና ያኔ እኔ ከጓደኞቼ ከሰላምና ልማት ሸንጎ አባላት ጋር ሆነን በጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀመር ነው ከአውሮፕላን ስንወርድ ተገናኘን። በአንድ መኪና ስንመጣ ከየት መጥተሽ ነው ስላት ከጅንካ። ወላጅ እናት አባት ወንድም ተከትሎሻል አልኳት። አልተከተለኝም አለች። አሁን ከዛሬ ጀምሮ አባትሽ እኔ ነኝ፣ የእኛ ቤተሰብ ነሽ። በቃ እንደ ልጆቼ ነው የማይሽ። ለእነሱ እች ልጅ የእኔ ልጅ ናት እንድታውቁ ስልኬን ያዙ። አድራሻዋ ቢከፋት ምን ቢላት ከኔ ነው ምትስልም ለኔ ነው ምትደውሉልኝ ብዬ ስልኬን አስይዤ ለእሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ።
እጹ ይሄ ቤት የእናቴ አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እናቷም ከዛ ደውለው እንዴት ናችሁ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልናል። የጅንካ ቡና
እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦቼ ወላጅ እንዳገኘው ሲያውቁ።
አቶ ባዩ የእጹብን ወንድም ጨምሮ ሶስት የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የሶስተኛ ዓመት ተማሪዎች ሄለን ትዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አርያ እስከ መሆን የደረሰ ነው።
ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሷኛዋን እንጂ ከዚህ የሚበለጠ ሌላ ጫና ውስጥም ሆና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው። እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት።
ተማሪ ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች። እርሷንም በዚህ ስብዕና መገንባቷንም ትናገራለች።
ይገባል አባቴ ተምሯል፣ እናቴ ግን ሳትማር ነው እያስተማረችን ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም፣ ግን መማር እንዳለብንና እንድንችል ያረጋግናል። ግን ፖዚሽን ወይ ሃይ ሌቨል ላይ መድረስ ምናምን እኛ እሷን ያያየን ነው። ላይክ እሷ ሴት ናትና ኢትዮጵያችን ፕሬዝዳንት ስለሆነች ላይክ የእሷን ደረጃ የእሷን ሌቨልና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና የምችለውን ያክል እየሰራሁ ነው ያለሁት።
በዚሁ ቤት ውስጥ በአሁኑ ሰዓት 3 የቃል ኪዳን ልጆች አሉ። አራተኛዋ ባለፈው አመት ተመረቃለች። ዶክተር መሰረት ምረቃውን ሲያስታውሱ
እሷ የተመረቀች ቀን በጣም ደስ ብሎኝ ቤተሰቦቿም ሲመጡ እዚህ ነው ያረፉት፣ እዚህ ነው ዝግጅት የሚያደረግንላቸው እና ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው የማርፈው።
በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂዋ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል። ለአቶ አዱኛ ጌታቸው፣ ለዶክተር መሰረት ካሴ፣ ሳናውቃችሁ ወደድናችሁ፣ ከልብ አከበርናችሁ። ከእናንተ ሰው መሆንን፣ ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ፣ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን የሆናችሁ ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው።
እሱ የፕሮቴስታንት ተከታይ ነው። ይሄ የኦርቶዶክስ ተከታይ እንግዲህ የመስቀል በዓል የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸውን የሆነ ነገር ያንጸባርቃሉ፣ እኛም የራሳችን የሆነ ነገር እናንጸባርቃሉ።
ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ቱሉ ስልክ ደወሉ።
በጣም መቼም አመሰግናለሁ ይነግረኛል ሁሉን ነገር ያለውን ያኔ በጣም ከፍ ያለ ነው። አንድ ቀን መቼም በአካል መገናኘታችን አይቀርም።
ምን ችግር አለ? የኛም ልጅ ነው እኮ።
አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው አመት ተመርቋል። ዝምድናው ግን ቀጥሏል።
ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ
አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል።
አዲስ አበባ ለትንሽ ቀን ለሶስት ቀን ለአራት ቀን ሄጄ ዳዲ መጥቷል ስትላቸው አፈር አድርገው በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረጉኝ። ቤተሰብ ተሰብስቦ እና ያኔ እንደዛ ሆነው ሳያቸው ቤተሰብ በቃ አዲስ ህይወት ነው የጀመርኩ ይመስለኝ። በቃ እናት፣ አባት፣ አጎት በቃ በሙሉ ቤተሰብ ነው የጠበቀኝ።
ለሁሉም ተማሪዎች አንድ ጥያቄ ያነሳን፣ ነገ እናንተ ምን አይነት ሰዎች ትሆናላችሁ?
ሰብ፣ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹህ ሰው ሆነ ማንኛውም ሰው በየአካባቢ ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ መቼስ እኔ ህይወት ይኖረኛል። በዛን ታይም እነሱ ያደረጉልኝን ነገር ማላረግበት ምንም ምክንያት የለም። ተምር ያለው አይቻለው ኖርበት አልፍ ያለው እና ማለት ነው።
ልጆቼ ራሱ የሆነ ኢትዮጵያን ስሜን ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያድጉት ነገር የለም። ያው እኔው ያደግኩበት ይዘው እንትን የሚሉት ግን እንደዚህ ወጣ ያለ እንትን ሲሉ ስና ማለት ሆነ ሚክስል ሆነ ያድጋሉ። ከሁሉም ጋር የተነካካ ኢትዮጵያዊነት ስሜት ይዘው ያድጋሉ።
በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ.ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7000 በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽህፈት ቤት ደረጃም እንዳደገም አክለው ገልጸዋል።
ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ ዓላማ አድርጎ የሚወስደው ምንድን ነው? እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነትን እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቡ ልጁ ታመመ፣ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት እኔ ቤተሰብ አለው ወይ ብላ ሆስፒታል ማንኛውንም ወጪ ሸፍና ራሱ ሊያሳከ መስጠት ይችላለች። ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው
የማንነት ጥያቄ የማይነሳበት፣ የሃይማኖት ልዩነት ከቁብ የማይቆጠርበት፣ የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል።
ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል፣ መደማመጥ ይኖራል፣ ሰላም በኢትዮጵያ ይኖራል። ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም፣ አይሳሳትም፣ አይጋጭም፣ ኢትዮጵያዊነትን ያሰርጻል፣ የቋንቋ መግባባትን ይፈጥራል፣ የሃይማኖት መግባባትን ይፈጥራል። በጠቅላላ የካልቸር ግንኙነት ይኖራል በመካከል። ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል፣ እርግጠኛ ነኝ።
በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በዓለማችን ከፍተኛ ነዋይ በሚፈስበት የፋሽን ኢንዱስትሪ ውስጥ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያውያን ንድፍ አውጪዎች በቀዳሚነት ከሚጠቀሱት መካከል ገነት ከበደ አንዷ ናት። ገነት ከበደ በተለይም ፓራዳይስ ፋሽን የሚባለውን ድርጅት መስርታ ባህላዊውን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች 30 ዓመታት ተቆጥሯል። ስራዎቿና በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽንና የሙዚቃ ትርኢት ለማካሄድ ዝግጅት ተጀምሯል። ስምኝሽ የቆየ ገነት ከበደን አግኝታ ቆይታ አድርጋ ነበር። ቆይታቸው እንደሚከተል ይደመጣል።
ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው።
ትምህርት ቤት እንደ ልጆች ሆነን የነበርኩበት ማድሬ ትምህርት ቤት የስፌት ትምህርት ቤትም የአርት ስራም ትምህርትም ነበረ እና እሱም ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ፣ ጥሩ ነገር መልበስም ወድ ነበረ እና ያም ብዙ ኮንትሪቢዩት አድርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ እንዲሆኑ ዳይሬክሽን ሰጥቻት የተሰራልኝ እና ያው አሁን ከልጅነት ያደገ ነገር ነበረ። አስተዳደጋችን የሚሄድበት ምትምትሬ ከዛ ደግሞ ያሁን ሳያስጠርሼ ስመጣም ያ ነበር ዋናው ነገር ያነሳሳል።
ገነት ከሰላሳ ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለሕዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች።
ምክንያቱም ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ? የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያንን ቅርስ እንዲህ በቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቀርብ ስለነበረ እንዳሉት ቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉኝ፣ እግዚአብሔር ይመስገን አሉ። ሀገር ውስጥ በጣም ብዙ የፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኩዜ ነበር እሱ።
በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስል ጠይቄያታለሁ።
እንግዲህ ለኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል፣ ግን ለኛ ዩኒክ የሚያደርገን ወይም አውተንቲክ የሚባል የተለየ የሚያደርገን የኛ ባህል ትራዲሽናል ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ባሊ አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰስተናብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር መስራት እኛውን ታሪካችንን አናወራ ስቶሪቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሩት በአንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄረድ አልልም፣ ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግ። በተለይ የእውነት ያደረግሽው ነገር መጥቶ ማንም ቢያይ የማያፍርበት፣ ምክንያቱም ሲንግ ኢዝ ቢሊቪንግ ይላሉ እነሱ እና አንዳንድ ባያወታው ብድግ ብለው ይመጣሉ። ያ ያልሽውን ነገር በይፋ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል።
ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ።
እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ። በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረኝ ከእኔ ጋር ቆይተው ይመለሳሉ እና ያ ነው ለእኔ ሴት ልጅን ከደገፍን ህብረተሰባችን ይለወጣል። ይሄ በጣም የማምንበት መርሆ።
ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንግሌ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት።
The background of Leah Kabada with Gannett Kabada, they have a friendship, and also Leah.
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንዳሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians who will perform on the event and they're from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. And it's studying in Italy.
በትክክል የገነት የፋሽን ዲዛይን ስራው አይሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደ ገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የሰላሳ ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል።
For me, our relationship is more than just a work relationship.
የኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
የ30 አመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀራዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህጻናት ህክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኢትዮጵያ የስራና ክህሎት ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው አመታዊ የስራ ዕድል ፈጠራ እቅዱን ማሳካት እንዳልቻለ በዚህ ሳምንት አስታውቋል። ጦርነቱ በቴክኒክና ሙያ ተቋማት ላይ 10 ቢሊዮን ብር የሚገመት ጉዳት እንዳደረሰም ለጋዜጠኞች ገልጸዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና አለመስጠታቸው ለስራ አጥነት አስተዋጽኦ ማድረጉን በጉባኤ ላይ ጥናታዊ ጽሑፍ ያቀረቡ አንድ ምሁር ለአሜሪካ ድምጽ ተናግሯል። የአሰሪዎች ፌዴሬሽን በገበያው የሰለጠኑ ሙያተኞችን ለማግኘት ተቸግረናል ሲልም አስታውቋል። ዘገባው እንደሚከተለው ይደመጣል።
ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የስራ ጉባኤ ላይ የተገኙት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት ዓመቱ 3.2 ሚሊዮን የሥራ ዕድል ለመፍጠር አቅዶ በተጨባጭ የሥራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል።
ባለፈው ዓመት ያልፈለግነውና ተገደን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊዮን ለሚሆኑ ዜጎች ቋሚ የሥራ ዕድል ነው መፍጠር የተቻለው።
በዚህ ዓመት የግብርናው ዘርፍ 44 ከመቶ የሚሆነውን የሥራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት ሚኒስትሯ በበጀት ዓመቱ ለተፈጠረው የሥራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የ10 ቢሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ ሙፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክተዋል።
ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለን። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራናቸው በርካታ ስራዎች አሉ። ከ10 ቢሊዮን በላይ ጥናት አስጠንተናል። በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ። ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊዮን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስቴር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው 40 ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው።
ጉባኤው ጥናታዊ ጽሑፍ ያቀረቡ ምሁራንም የሥራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል። ከጽሑፍ አቅራቢዎቹ አንዱ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለሥራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል።
ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው? ምን አይነት ስኪል፣ ምን አይነት ኮምፒተንሲ ነው የሚፈልገው? እዛ ምን አይነት አቲቲዩድ ያለው ሰልጣኝ ነው የሚፈልገው የሚለው ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩለም ቀርጾ አሰልጥኖ ወደ ገበያ ቢበትናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው። ነገር ግን ገበያው ምን ይፈልጋል? ኢንዱስትሪው ምንድን ነው የሚፈልገው? በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጠናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክህሎት ሊሆን ይችላል ይዘው የሚወጡት እና በዚህ ምክንያት ነው እንግዲህ ሚስማች ነው። የዲማንድና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል።
የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል።
ዩኒቨርሲቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለባቸው። ይሄ እነዚህ ባለሙያዎች ሲኖሩ ነው በፈጠራ ያ ባለሀብቱ ያሻሻለ ሊሰራ የሚችለው።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የሥራ አጥነት ችግር መንስኤው የሥራ ዕድል በብዛት አለመፈጠሩ እንደሆነ ገልጸው ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል።
በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የሥራ ዕድል እንዲፈጥሩ በር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች በአንዴ 100,000 የሚቀጥሩ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው። የሀገር ውስጥ የሥራ ዕድል ፈጠራ እንደተጠበቀ የሆኑ ማለት ነው።
የተቀጠሩት ሰዎችም በቂ ደመወዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደመወዝ ወለል እንዲወሰን ለመንግስት ሀሳብ ማቅረባቸውንም ገልጸዋል።
ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም ያሉት። በቀን አንድ ብቻ በልተው የሚውሉ አሉ። በዚህ እንዴት ነው ምርታማን የተሻለ ስራን መስጠትን የምንጠብቀው? አሁን ባለው ኑሮ ውድነት በሀገራችን ኑሮ ውድነቱን ልቋቋም አይደለም በቀን አንድ በልቶ ለመዋል የሚቸገርበት ሁኔታ ላይ ነው ያለው። ኢትዮጵያ ውስጥ በ1,000 በወር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾሙ ነው የሚውለው፣ ስራ ያላገኘውም ጾሙ ነው የሚውለው። ምንድን ነው ልዩነቱ? በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የደስታ ወይም ደግሞ ዲሴንት ወርክ የሚለውን ያሟላ አይደለም። የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም እነዚህ ነው። አንዱ ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስትር ቢሮ ገብቷል። እስካሁን 2014 ሳይወጣ አልፏል ማለት ነው።
ለመንግስት ቀርቧል የተባለው ሀሳብ ከምን እንደደረሰ ቪኦኤ የስራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ከሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር።
ይሄ ጉዳይ መቅረብ ብቻ ሳይሆን በህግም ወጥቷል፣ በህግ ተደግፎ። አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደሞዝ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ አያደርገውም እና ይሄንን የፖሊሲ ውሳኔና ሀሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቅድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው።
በየአመቱ የሚካሄደው ብሔራዊ የስራ ጉባኤ አላማው በዘርፉ ያሉትን ሀሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት ነሐሴ 15 2014 ዓ.ም መሰናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪያ እያላችሁ አድርሱን። ሳስተናግዳችሁ የምሽት ኤደን ገረመው ነበርኩ። በቅንብሩ ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። እዚህ ላይ እንሰናበታችኋለን። ደህና ደሩ።